Laudetur Jesus Christus. Itbarak Jesus Christus.
Ye?
E Vatican Radio No. በቅድስት መንበር የምስራቅ አብያተ ክርስቲያናት ማህበር የበላይ ኃላፊ ብፁዕ ካርዲናል ሊዮናርዶ ሳንድሪ በኢትዮጵያ ሐዋርያዊ ጉብኝት እያካሄዱ እንደሚገኙ የቫቲካን የዜና ተቋም አስታውቋል። ብፁዕ ካርዲናል ሳንድሪ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ይፋ ለመጎብኘት ባለፈው አርብ ከቫቲካን እንደተነሱም የዜና ተቋሙን በተጨማሪ አስታውሷል። አዲስ አበባ እንደገቡም የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት፣ ካህናት፣ ደናግላን፣ ካቶሊካውያን ሕፃናት፣ ምእመናን ደማቅ አቀባበል እንዳደረጉላቸው ተመልክተዋል። የቫቲካን የዜና ተቋም እንደሚያመለክተው ብፁዕ ካርዲናል ሳንድሪና ብፁዓን የኢትዮጵያ ጳጳሳት የካቶሊካዊት ቤተ ክርስቲያን ሀገረ ስብከቶች ወቅታዊ ሁኔታ፣ መንፈሳዊ ጥሪ እንዲሁም የሀገሪቱ ካቶሊካዊ ታሪክ ከቅዱስ ፍሬሚናጦስ፣ ቅዱስ ጁስቲኖ ደ ጃኮቢስ እስከ ብፁዕ ገብረ ሚካኤል የውይይታቸው ማዕከል አድርገዋል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን ረኪበ ጳጳሳት የተመሠረተበት 50ኛው የወርቅ ኢዮቤል እየተከበረ ሲሆን ብፁዕ ካርዲናሉ የረኪበ ጳጳሳት ምስረታ አውደ ጥናት ፍጻሜ ተሳታፊ መሆናቸው የዜና ምንጩ አያይዞ ብፁዕ ካርዲናል ሳንድሪ በዚሁ መነኩሲያት፣ መነኮሳን፣ ካህናት፣ ደናግላንና ምእመናን በተገኙበት መካን ንግግር ማድረጋቸው ያመለክታል። ብፁዕ ካርዲናሉ የርዕሰ ሊቃነ ጳጳሳት ፍራንሲስ መንፈሳዊ ትንተና ዋቢ በማድረግ ከእምነት የሚገኝ ደስታ፣ የምስክርነት ቆራጥነት፣ ዘወትር ከእግዚአብሔር ጋር መኖር፣ ድሃ ህብረተሰብ መርዳትና መንከባከብ ያሻል ማለታቸው ተመልክተዋል። የኢትዮጵያ ብፁዓን ጳጳሳት ኤቫንጀሊ ጋውዲዩም የቅዱስ ወንጌል ደስታ የተሰየመ የርዕሰ ሊቃነ ጳጳሳት ፍራንሲስ ሐዋርያው መልእክት በአማርኛ ቋንቋ እንዲተረጎም ማድረጋቸው በማመስገን የዚሁ ቅጂ ለርዕሰ ሊቃነ ጳጳሳት እንደሚያስረክቡ ማስታወቃቸውም የቫቲካን የዜና ተቋሙ በተጨማሪ ይገልጠዋል። ባለፈው ቅዳሜ ብፁዕ ካርዲናል ሳንድሪ በአዲስ አበባ ሀገረ ስብከት ሊቀ ጳጳሳት ካቴድራል መስዋዕተ ቅዳሴ ማሳረጋቸው የቫቲካን የዜና ምንጭ ጠቁሞ በኢትዮጵያ የቅድስት መንበር ሐዋርያዊ ወኪል በሀገሪቱ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳትና የጳጳሳት ጉባኤ ፕሬዚደንት ብፁዕ አቡነ ብርሃነ ኢየሱስ ሱራፊኤል በርካታ ጳጳሳት፣ ካህናት፣ መነኩሲያት፣ መነኮሳንና ምእመናን መገኘታቸው አስገንዝበዋል። በቅድስት መንበር የምስራቅ አብያተ ክርስቲያናት ማኅበር የበላይ ኃላፊ ብፁዕ ካርዲናል ሳንድሪ በዚሁ ባሳረጉት መስዋዕተ ቅዳሴ መስበካቸው አመልክቶ ብፁዕ ካርዲናሉ ከእናንተ ጋር አብሬ በጥንታዊ አሌክሳንድሪያዊ ግዕዝ ሥርዓተ አምልኮ ሥርዓተ ቅዳሴ ስፈጽምና ስሳተፍ ከፍተኛ ደስታ ይሰማኛል ካሉ በኋላ ሰላም ለቤተ ክርስቲያኒቱና ለሕዝበ ክርስቲያን ሰላም ይሁን በማለት መስበካቸው አመልክተዋል። ቅዱስ ጳውሎስ ሐዋርያ ለፊልጵስስ የላከው መልእክት ጠቅሰው ለእኔ መኖር ማለት ኢየሱስ ክርስቶስ ነው፣ በኢየሱስ ክርስቶስ ላይ የተመሠረተ ጽኑ እምነት እንዲኖር ያሻል ማለታቸው፣ ኢየሱስ ክርስቶስ የሰው ዘርን ለማዳን ሰው ሆኖ ከቅድስት ድንግል ማርያም ተወለደ፣ እሷ ቅድስት ወላዲተ አምላክ ሰላም ትሰጠን ዘንዳ በአሌክሳንድሪያ ኢትዮጵያዊ ባህል መዓዛ ቅዳሴ ለእግዝእትነ ማርያም ወላዲት አምላክ የሚያቀርበው ውዳሴ አለፌታ መሆኑ ብፁዕ ካርዲናሉ መግለጣቸውም የዜና ተቋሙ ያመለክታል። ኢትዮጵያ ውስጥ የኢየሱስ ክርስቶስ ቅዱስ ወንጌል ላበሰሩ ቅዱስ ፍሬሚናጦስ፣ ቅዱስ ዩስጢኖስ ደጃኮቢስ፣ ብፁዕ ገብረ ሚካኤልና ሌሎች ብዙ ያልታወቁ ብፁዓን ቅዱስ ወንጌልን ያስተላለፉ የቤተ ክርስቲያን አባቶች መሆናቸው አስገንዝበዋል ሲል የዜና ተቋሙ ገልጠዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሥርዓተ አምልኮ ግዕዝ የምትከተል የምሥራቅ አብያተ ክርስቲያናት ማኅበር አባል መሆኗና ሀገሪቱ ውስጥ የምትገኝ የላቲን ሥርዓተ አምልኮ የምትከተል ቤተ ክርስቲያን ውሉደ ክህነት በጋራ የመዝሙረ ዳዊት ጥቅስ ተንተርሰው ኢትዮጵያ ታበጽህ እደዊሃ ሀበ እግዚአብሔር በሥርዓተ ግዕዝ መሥዋዕተ ቅዳሴና የመዘምራን ውዝዋዜና የእጆች እንቅስቃሴ አባባሉን የሚያንጸባርቅ ሆኖ እንዳገኙት አመልክተዋል ሲል ይህ የቫቲካን የዜና ተቋም ያመለክታል። ርዕሰ ሊቃነ ጳጳሳት ለቤተ ክርስቲያኒቱ የላኩት ሐዋርያዊ ቡራኬ አድርሰዋልም በማለት የዜና ተቋሙ በማያያዝ አመልክተዋል። ይህ ያለፈው ቅዳሜ የብፁዕ ካርዲናል ሳንድሪ በአዲስ አበባ ውሎ ሲሆን ባለፈው እሁድ በኢትዮጵያ የቅድስት መንበር ሐዋርያው ወኪል ከብፁዕ አቡነ ቢያንኮና የእምድበር ሀገረ ስብከት ጳጳስ ከብፁዕ አቡነ ሙሴ ጋር በመሆን በአዲስ አበባ ካቴድራል በሁባሬ ሥርዓተ ቅዳሴ መፈጸማቸውም ተመልክተዋል። ከሥርዓተ ቅዳሴ በኋላ ቤተ ክርስቲያን ሲገቡ የተደረገላቸው ደማቅ ኢትዮጵያዊ አቀባበል ልባዊ ምስጋና ማቅረባቸውም ተመልክተዋል። ብፁዕ ካርዲናል ሳንድሪ ከትናንትና ወዲያ ሰኞ ታህሳስ 8 ቀን እንደ አውሮፓ አቆጣጠር በአዲግራት ሀገረ ስብከት ሐዋርያዊ ጉብኝት ለማከናወን በሀገረ ስብከቱ ጳጳስ በብፁዕ አቡነ ተስፋ ሥላሴ መድህንና ካህናት ተሸኝተው ከአዲስ አበባ መነሳታቸውና መቀለ ከተማ ላይ የሚገኘው የልደታ ማርያም ቁምስናና የተለያዩ የቤተ ክርስቲያን መካኖች መጎብኘታቸው፣ ከመቀለ ከተማም በመኪና ወደ አድግራት ማቅናታቸው ተመልክተዋል። አድግራት ሲገቡም ደማቅ አቀባበል እንደተደረገላቸው የቫቲካን የዜና ተቋም አስታውቋል። በዚሁ የዜና ተቋም ዘገባ መሠረት በቅድስት መንበር የምሥራቅ አብያተ ክርስቲያናት ማኅበር የበላይ ኃላፊ ብፁዕ ካርዲናል ሊዮናርዶ ሳንድሪ በአድግራት ሀገረ ስብከት ያደረጉት ሐዋርያዊ ጉብኝት ፈጽመው የባህር ዳር ፓስቶራል ማዕከሎች ለመጎብኘት ትናንትና ባህር ዳር ከተማ ገብተዋል። በዚሁ ዘገባ መሠረት ነገ ሐሙስ ታህሳስ 11 ቀን እንደ አውሮፓ አቆጣጠር ብፁዕ ካርዲናል ሳንድሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ከብፁዕ ወቅዱስ ማትያስ እንዲሁም ከሀገሪቱ ርዕሰ ብሔር ጋር ይገናኛሉ ተብሎ ይጠበቃል። ከኢትዮጵያ ሳንወጣ በኢትዮጵያ ካቶሊካዊት ቤተ ክርስቲያን ረኪበ ጳጳሳት የተመሠረተበት 50ኛው የወርቅ ኢዮቤል እየተከበረ መሆኑና ይህን ትኩረት የሰጠ አውደ ጥናት መካሄዱ ከቤተ ክርስቲያኒቱ ጠቅላይ ጽሕፈት ቤት የደረሰ ዘገባ ያስገነዝባል። የኢትዮጵያ ረኪበ ጳጳሳት እንደ አውሮፓ አቆጣጠር በ1964 መመስረቱ አይዘነጋም። ይሁንና ዘገባው ነው።
በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ 50ኛ የወርቅ ኢዮቤልዩ በደማቅ ሁኔታ እየተከበረ ነው። ከዛሬ 50 ዓመት በፊት በወቅቱ ርዕሰ ሊቃነ ጳጳሳት በነበሩት በቅዱስ ዮሐንስ 23ኛ ይሁንታ አግኝቶ አሁን ባለበት ሁኔታ የተመሰረተው የጳጳሳት ጉባኤ ዘንድሮ 50ኛውን የወርቅ ኢዮቤልዩ እያከበረ ይገኛል። ከህዳር 24 እስከ 26 2007 ዓ.ም በተደረገው ሲምፖዚየምና አውደ ራዕይ ብፁዕ አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን የጳጳሳት ጉባኤ ፕሬዚደንትና የምስራቅ አፍሪካ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ህብረት የወቅቱ ፕሬዚደንት ብፁዕ አቡነ ሉዊጂ ቢያንኮ የቅድስት መንበር እንደራሴ በኢትዮጵያ ብፁዓን ጳጳሳት፣ ካህናት፣ ደናግል ምእመናንና ጥሪ የተደረገላቸው እንግዶች ተገኝተዋል። ሲምፖዚየሙም ካቶሊካዊት ቤተክርስቲያን በኢትዮጵያ ያላትን የረጅም ዓመታት ልምድ በተለይም ባለፉት 50 ዓመታት ጉዞዋንና አሁን ያለችበትን ደረጃ የሚገመግም ሲሆን በቀጣዩ እርምጃዋን ምን መደረግ እንዳለበት በጋራ ለመወያየት የተዘጋጀ ነው። ብፁዕ አቡነ ብርሃነ ኢየሱስ በበኩላቸው ሲምፖዚየሙ ታሪካችንን መለስ ብለን ለማየትና ለወደፊትም አቅጣጫ ለመያዝ ጠቃሚ ነው ብለዋል።
አጼ ኃይለ ሥላሴ ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛን ሄደው ጎብኝተዋል። በዛም ጊዜ በቫቲካንና በኢትዮጵያ ያለው ግንኙነት ተጠናክሯል። ዛሬም እንደምታዩት የቫቲካን አምባሳደር በመካከላችን አሉ። ባለፈውም ጊዜ ነፍሳቸው ይማር ክቡር ጠቅላይ ሚኒስትር መለስ ዜናዊ ወደ ቫቲካን በሄዱ ጊዜ በዛን ጊዜ በነበሩት አሁንኛ ቅዱስ ነው የምንላቸው ቅዱስ ዮሐንስ ጳውሎስ ዳግማዊ ጋር ግንኙነት አድርገው በሁለቱ አገሮች ያለውን ግንኙነት አጠናክረው ነበር። ስለዚህም ወደፊትም ደግሞ ይሄ ሁኔታ እንዴት ሊቀጥል ይችላል በዚህ በአገሮች መካከል በተለይ በቫቲካን እና በኢትዮጵያ መካከል ያለው ግንኙነት እንዴት መቀጠል ይችላል? ከዓለም አቀፋዊ ካቶሊክ ቤተክርስቲያን ጋር ያለው ግንኙነትም በማንኛውም ዘርፍ በተለይ በጃንሆይ መንግስት መጨረሻ እና በኋላ በደርግ ጊዜ በሀገራችን በደረሰው አስከፊ የረሃብ የድርቅ ሁኔታ ላይ ይህች ቤተክርስቲያን መሪነትን በመያዝ ከሌሎች አብያተ ክርስቲያናት ጋር ህብረት በመፍጠር ብዙ ስራ ሰርተዋል። አሁንም ደግሞ የተጀመሩ ስራዎች እንዲቀጥሉ ነው።
ክቡር አባ ሀጎስ ሀይሽ የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽህፈት ቤትና የኢትዮጵያ ካቶሊክ ቤተክርስቲያን ማህበራዊና ልማት ኮሚሽን ዋና ዳይሬክተር በበኩላቸው የካቶሊክ ቤተክርስቲያን በኢትዮጵያ ቀጣይ እድገት ላይ በተለያዩ ዘርፎች ቀላል የማይባል አሻራ እንዳሳረፈች ለራዲዮ ቫቲካን ገልጸዋል።
በታሪክ እንደምናየው ኢትዮጵያ ካቶሊክ ቤተክርስቲያን ከ397 ዓመት በፊት ነው ዘመናዊ ትምህርትን በኢትዮጵያ የጀመረችው በ1617 ግን በወቅቱ በነበረው ችግር ምክንያት አቋርጦ ነበርና ከዚያ እንደገና በ1844 በአሊተና እና ጎላ በትግራይ ውስጥ ትምህርት ቤት ዘመናዊ ትምህርት ቤትን ጀምራለች። በመቀጠል በጤና ተቋማትም እንደዚሁ በተለይ በምስራቃዊ ክፍለ ሀገራችን ላይ በሐረር በስጋደው የህሙማን ተሸገሩ ወገኖቻችንን ለማከም የህክምና ስራዎችንም ጀምራለች። እነዚህ ሁለት ተቋማት እያደጉ በተለያዩ የኢትዮጵያ የመንግስታት ጊዜ ውስጥ በተለያየ ሁኔታ ውስጥ በማለፍ አሁን ላለንበት ጊዜ ደርሰዋል። ለኢትዮጵያ ህዝብ አገልግሎት እያቀረቡ ይገኛሉ። በአሁኑ ጊዜ የትምህርት አገልግሎት በአጠቃላይ ብንደምር ወደ 631 የትምህርት አገልግሎት የሚሰጡ ተቋማት አሉ። እንደዚሁም የህክምና ተቋማት ከ85 በላይ አሉ በአገሪቱና ሌሎችም የተለያዩ በአጠቃላይ ከወደ 200 በላይ የሚሆኑ ፕሮጀክቶችንም በመስራት እንገኛለን።
ከአውደራዩ በተጨማሪ በተለያዩ ርዕሰ ጉዳዮች ላይ የቤተ ክርስቲያን ሊቃውንት ጥናታዊ ጽሑፎችን አቅርበዋል። ሁሉም ጥናታዊ ጽሑፎች በዋናነት ወንጌል በቤተ ክርስቲያን ሐዋርያዊና ማህበራዊ ልማት ውስጥ የተጫወተ ያለውን ተልእኮ የበለጠ ጎልቶ ማሳየት የሁላችን ድርሻ መሆኑን ለማሳሰብ ለሲምፖዚየሙ ትልቅ ገዛ አድርጓል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ሐዋርያዊ መምሪያ በተሰጠው ኃላፊነት ካለፈው ሚያዝያ 2006 ዓ.ም ጀምሮ 50ኛ የወርቅ ኢዮቤልዩ በዓል አከባበር የተሳካ እንዲሆን በማሰብ የተቋቋመው ኮሚቴ አባል ሆኖ እየሰራ ይገኛል። ኮሚቴውም እስከ ዓመቱ መጨረሻ የተለያዩ መርሃ ግብሮችን በማዘጋጀት በታቀደለት ወቅት ለማስፈጸም እየሰራ መሆኑን የዚሁ ኮሚቴ አባል የሆነው የሐዋርያዊ ስራ መምሪያ ገልጾልናል። በቀጣይም በቀረቡት ጥናታዊ ጽሑፎችና በውይይቱ በዳበሩ መሰረታዊ ሀሳቦችን በሚመለከታቸው የቤተ ክርስቲያን ሊቃውንት ተመርምሮ የሚቀርብ አንድ ሰነድ እንደሚወጣ ለማወቅ ተችሏል። በሲምፖዚየሙም መዝጊያ ብፁዕ ካርዲናል ሊዮናርዶ ሳንድሪ በቅድስት መንበር የምስራቃዊ ስርዓት አብያተ ክርስቲያናት ኃላፊ ተገኝተው ቡራኪያቸውንና የርዕሰ ሊቃነ ጳጳሳትን የእንኳን ደስ አላችሁ መልእክት አስተላልፈዋል። በዕለቱም የወንጌል ደስታ የተሰኘውን የቅዱስ አባታችን መልእክት በአማርኛ ተተርጉሞ የታተመው መጽሐፍ በብፁዕ ካርዲናል ሳንዲሪ ተመርቋል።
The Holy Father is very close to you, to your country, and he will be very, very happy when I will give him a copy in Amharic of the Evangelii.
ቅዱስ አባታችን ሁሉም ቢሆን ከናንተ ጋር ናቸው። በተለይ ደግሞ አሁን ይህንን የወንጌል ደስታ የተሰኘውን መልእክት ለህዝባችሁ ከማስተማርም ባሻገር ለሁሉም ይደርስ ዘንድ በራሳችሁ ቋንቋ ተርጉማችሁ ማቅረባችሁን ሲያቁ እጅግ ደስ ይላቸዋል። ይህ ለርሳቸው ትልቅ ስጦታ ነው።
This is a great gift for his holiness.
ሀገረ ስብከቶቹና የተለያዩ የቤተክርስቲያን ማህበራትን ወክለው በሲምፖዚየሙ ለተገኙት ተሳታፊዎችም የወንጌል ደስታን ያማረኛውን ትርጉም ከብፁዕ ካርዲናል ሊዮናርዶ ሳንዲሪች ተቀብለዋል። ሐምሌ 19 2007 ዓ.ም ዮርክ የቤልዩ በታላቅ ስነ ስርዓት ይጠናቀቃል። ለራዲዮ ቫቲካን ማክዳ ዮሐንስ ነኝ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት አዲስ አበባ።
ድርፓን አቆጣጠር ታህሳስ 8 ቀን 2014 ዓመተ ምህረት በላቲን ስርዓት በየአመቱ የሚከበረው አለ አዳም ኃጢአት የተጸነሰች ንጽሕት ቅድስት ድንግል ማርያም በዓል ምክንያት ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቼስኮ እኩለ ቀን በቅዱስ ጴጥሮስ አደባባይ ጸሎት መልአከ እግዚአብሔር ከማሳረጋቸው ቀደም በማድረግ በዕለቱ ምንባብ ተንተርሰው ስልጣናዊ አስተንትኖ ለግሰው እንዳበቁ ከቀትር በኋላ ሮማ ወደሚገኘው ጳጳሳዊ የቅድስት ድንግል ማርያም አብይ ባዚሊካ ቀጥለውም ወደ ፒያሳ ስፓኛ አደባባይ ወደሚገኘው ንጽሕት ቅድስት ድንግል ማርያም ሐውልት በኩላይት ቤተ ክርስቲያን መንፈሳዊ ባህል መሰረት የቅዱስ ጴጥሮስ ተከታይ የሚፈጽሙት መንፈሳዊ ንግደት እንደሚያከናውኑ ገልጠው እንደነበር የሚታወስ ሲሆን እንዳሉትም ወደ ንጽሕት ቅድስት ድንግል ማርያም ሐውልት ወደሚገኝበት ስፍራ መንፈሳዊ ንግደት ፈጽመው ስለ ማርያም የደረሱት ጸሎት አቅርበው እዛው ከተገኙት ከሮማ ከተማ ከንቲባ ኢኛቺዮ ማሪኖና ለጸሎት ከተገኙት የሮማ ከተማ ነዋሪ ምዕመናን ከውጭ የመጡት መንፈሳዊ ምዕመናን ጋር መገናኝታቸው ልዑክ ጋዜጠኛ ጃንካርሎ ላቬላ የጠናቀሩት ዘገባ ሲያመለክት ቅዱስ አባታችን ለማርያም አማላጅነት የደረሱት ጸሎት በሮማና እንዲሁም በዓለም ስለምትገኝ ካቶሊካዊት ቤተክርስቲያን እርሷ የአዳም ኃጢአት ፈጽሞ ያልነካት ንጽሕት ድንግል ማርያም በእምነት ጽናቱን በሚያጋጥም ስቃይና መከራ ሁሉ ሳንሸነፍ ሁላችን ተስፋ እንዳይለየን ትደግፈን የሚል ሐሳብ ያካተተ እርሱም ንጽሕት ማርያም ሆይ ባንቺ ላይ የክፋት መንፈስ ምንም አይነት ስልጣን የለውም በተስፋ ሙይን በእለታዊ ህይወታችን ለሚያጋጥመን የክፋት መንፈስ ለመቃወም የሚያስችል እንዲሁም እንዋጋውም ዘንድ ብርታቱን አሰጭን የሚል ጸሎት እንዳቀረቡ የገለጡት የቫቲካን ሬዲዮ ልዑክ ጋዜጠኛ ላቬላ አያይዘው ሰው በምድራዊ ህይወቱ በሚፈጽመው በጸረ የክፋት መንፈስ ትግል ለብቻው እንዳልሆነና ምንም እንኳ ኃጢአተኞች ብንሆንም የእርሷ ልጆች መሆናችን ጌታችን ኢየሱስ ክርስቶስ በመስቀል ለሞት ከመዳረጉ በፊት እንደወደደውና እንደፈቀደው የእርሷ አፍቃሪው የእናትነት መንፈስ ታድለናል። የዚህ ቅድስት ንጽሕት ድንግል ማርያም ከለላ ለቤተሰብ ሁሉ ለሮማ ከተማና መላ ዓለም እንዳወከፉ አስታውቀዋል። ያ የእግዚአብሔር ብርቱ ፍቅር ከአዳም ኃጢአት አቅቦሻል። ባንቻም ማላጅነት መላውን የሰው ዘር ሁሉ ከመንፈሳዊና ቁሳዊ ባርነት ነጻ እንዲወጣ አድርጓል። ስለዚህ ነጻ ይወጣ ዘንድ እንጸልያለን። በእኛ ዘንድ በልባችን በመኖርበት በሆነታችን ሁሉ የእግዚአብሔር የመዳን እቅድ ድል ይነሳ ዘንድ አማልጅልን የሚል ጥልቅ የመዳን እቅድ ላይ ያነጣጠረ የደረሱት ጸሎት አሳርገው የንጽሕት ድንግል ማርያም በዓልና የበዓል ልደት ያለው ቴዎሎጂያዊ መንፈሳዊ ሰብአዊ ትስስር እንዳብራሩ የቫቲካን ሬዲዮ ልዑክ ጋዜጠኛ ላቬላ ገልጠዋል።
ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቼስኮስ እንደተለመደው ትናንትናም በቅድስት ማርታ ቤተ መቅደስ ባሳረጉት መስዋዕተ ቅዳሴ የቤተ ክርስቲያን ደስታ የጠፉ በጎቿን በመፈለግና በማግኘት የሚገኝ ደስታ የሚሰጣት እናት መሆን ነው ሲሉ ቤተ ክርስቲያን እንደ እናት በፍቅርና ርኅራኄ ልጆቿን በማገልገል እንጂ መዋቅራዊ የሆነ ቢሮክራሲያዊ አስተዳደር መጠጋትና መተማመን እንደሌለባት ምክንያቱም በወታደራዊ አይነት ህግ መጓዝ በገዛ ራስዋ የተወሰነችና ዝግ ሆና ሐዘን ውስጥ ስለሚከታት እያንዳንዱ ክርስቲያን በጌታ ኢየሱስ ምህረትና ርኅራኄ በሚያገኘው መጽናናት ደስተኛ መሆን አለበት ሲሉ ሰብከዋል። በላቲኑ ሥርዓተ አምልኮ ግጻዊ ትናንትና የተነበበው የመጀመሪያ ንባብ ከትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 የተወሰደ አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። የተቀጠረችበት ወራት እንደ ተፈጸመ ለኢየሩሳሌም ልብ ተናገሩ። ኃጢአትዋም እንደ ተሰረ እግዚአብሔርም እጅ ስለ ኃጢአትዋ ሁሉ ሁለት እጥፍ እንደ ተቀበለች ወደ እርሷ ጩሁ። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በመድረ በዳ አጥረጉ ለአምላካችንም ጎደና በበረሃ አስተካክሉ የሚል ሲሆን ቅዱስነታቸውም ከዚህ በመነሳት በንባቡ እንደሰማነው ያኔ በባቢሎን ስደት ለነበረው ህዝብ የእግዚአብሔር ማጽናናትና የእርሱን በመካከላቸው መኖር ማወቅ እንዳሻቸው በፈተናና በችግር በሚገኝበት ጊዜ ለእግዚአብሔር ማጽናናት ብሮችን መክፈት ያስፈልጋል። አብዛኛውን ጊዜ ፈተናና ችግር በሚገጥመን ከፈተናውና ከችግሩ መሸሽ ብቻ እንጂ ስለ እግዚአብሔር መጽናናት ከቶም አናስብም። እንዲያው መተማመን አጥተን በገዛ ራሳችን ችግሮችና ኃጢአት ታጥረን ለመቅረት እንወዳለን። ነገር ግን መንፈስ ቅዱስና መጽናናት አብረው በሚመጡን ጊዜ ልንቆጣጠረው የማንችለው የጌታ መጽናናት ይዘውልን ይመጣሉ። ከሁሉም የሚበልጠው መጽናናት ደግሞ የምህረትና ኃጢአትን ይቅር የማለት መጽናናት ነው። ለዚህም ምሳሌ የሚሆነን በትንቢት ሕዝቅኤል ምዕራፍ 16 ላይ የሕዝብ እስራኤል ኃጢአቶችን አንድ ባንድ ዝርዝር ካቀረበ በኋላ እንደማይተዋት ቃል ኪዳኑም እንደሚያስታውስ በማመልከት በምዕራፉ መጨረሻ ላይ ስላደረግሽውም ሁሉ ይቅር ባልሁሽ ጊዜ ታስቢ ዘንድ ታፍሪም ዘንድ ስለ እፍረትሽም ደግሞ አፍሽን እንዳትከፍቲ ቃል ኪዳኔን ካንቺ ጋር አጸናለሁ እኔም እግዚአብሔር እንደሆንኩ ታውቂያለሽ በማለት የእግዚአብሔር ምህረትና ይቅር ባይነት ምንኛ ያህል እንደሚያጽናና ያመለክተናል። አብዛኛውን ጊዜ በገዛ ራሳችን በፈጠርናቸው ትናንሽ መጽናናቶች እንደሰታለን፣ ግን ወዲያውኑ ይበናሉ። የእግዚአብሔር መጽናናት ግን ታላቅና ለዘወትር ስለሆኑ እሱን እንሻ ሲሉ ስለ አንደኛው ንባብ ካሳሰቡ በኋላ በእለቱ ስለተነበበው ቃለ ወንጌል ከማቴዎስ ምዕራፍ 18 የተወሰደ ስለ ጠፍታ የተገኘች በግ ምሳሌ መለስ ብለውም በጥያቄ መልክ የቤተ ክርስቲያናችን መጽናናት ምን ይሆን ብለው ይጠይቃሉና አንድ ሰው ከእግዚአብሔር ምህረትና የኃጢአት ይቅርታ ሲሰማው ታላቅ መጽናናት ያገኛል። ቤተ ክርስቲያንም በዚሁ ታላቅ በዓል ታደርጋለች። ከገዛ ራስዋ ወጣ ብላ የጠፋችውን በግ አግኝታ ቤቷ ስትመለስ ታላቅ ደስታ ይሰማታል። በወንጌል እንደተገለጸው 99ን ትቶ የጠፋችውን አንዲት ለመፈለግ እንደተሰማራው መልካሙ እረኛ ቤተ ክርስቲያንም እንደዛው ታደርጋለች። ነገር ግን እንደ ነጋዴዎች አስተሳሰብ ቢሆንና በትርፍና ኪሳራ አይን የተመለከተን እንደሆነ 99 ካንዲት በ99 ከመቶ ስለሚበልጥ ችግር አይደለም ብለን ዝም ማለት ይቻላል። የመርካም እረኛ ልብ ላለው ግን እንደዚህ አይደለም። ሁሉን ትቶ የጠፋችውን ለማግኘትና ካገኛትም ድክስ ደክሶ ደስታውን ይገልጣል። ስለዚህ የቤተ ክርስቲያን ደስታ ከገዛ ራስዋ ወጣ ብላ የጠፉትን ወንድሞቻችንና እህቶቻችንን ስትፈልግና አስተጋኛቸው ነው። እንዲህ በማድረግም ቤተ ክርስቲያንዋ እናት ትሆናለች፣ ፍሬም ታፈራለች። ይህንን የማታደርግ ቤተ ክርስቲያን ግን ምንም እንኳ በአስተዳደር መዋቅር ሁሉ በየቦታውና በየዘርፉ የሚንቀሳቀስ ቢመስልም የዚች አይነት ቤተ ክርስቲያን በገዛ ራስዋ የተዘጋች ከሁሉ በላይ ደግሞ ደስታ የሌላት ሐዘንተኛ መተማመን የጎደለባት የማትረባ እናት ሆና ቤተ መዘክር ትሆናለች። የቤተ ክርስቲያን ደስታ እንደ እናት ደስታ አዳዲስ ልጆች መውለድ፣ የጠፋውን መፈለግ፣ የመልካሙ እረኛ ፈር መከተል ሲሆን ጌታ ደግሞ ለዚህ የሚሆን ጸጋ ይሰጠናል ሲሉ ስብከታቸውን ደምድመዋል።
ቤተ ክርስቲያን በቤተ ክርስቲያን የቤተሰብ ጥሪና ተልእኮ በዚህ በወቅታዊ ዓለም በሚል ርዕስ ወደሚመክረው 14ኛው ጠቅላይ የመላ ካቶሊካዊት ቤተ ክርስቲያን ጻን ጳጳሳት ሲኖዶስ እየተዘጋጀች መሆኗ ሲገለጥ የቅዱስ አባታችን ሊቃነ ጳጳሳት ፍራንቼስኮ ሊካሄድ የወሰኑትና የጠሩት ሲኖዶስ እንደ አውሮፓውያን አቆጣጠር ጥቅምት 4 ቀን ጀምሮ ጥቅምት 25 ቀን 2015 ዓመተ ምህረት የሚጠናቀቅ መሆኑ የገለጠው የቅድስት መንበር መግለጫ ለዚህ ሲኖዶስ ማሰናጃ ረቂቅ የዚያ በቅዱስ አባታችን ሊቃነ ጳጳሳት ውሳኔ መሰረት ከጥቅምት 5 እስከ ጥቅምት 19 ቀን 2014 ዓመተ ምህረት የቤተሰብ ጉዳይ የሚመለከተው ሐዋርያ ገብረ ኖርዎ ተጋርጦ በአስፎቶ ወንጌል ይዘት በሚል ርዕስ ተካሂዶ የነበረው ልዩ 3ኛው ጠቅላይ የብፁዓን ጳጳሳት ሲኖዶስ የፍጻሜ ሰነድ መሰረት እያደረገ መሆኑ ያመለክታል። የሲኖዶስ ጠቅላይ ዋና ጸሐፊ እንዲሆኑ በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የተሾሙት ብፁዕ ካርዲናል ሎሬንዞ ባልዲሴሪ በሰጡት ጋዜጣዊ መግለጫ በተለያዩ አገሮች የሚገኙት የብፁዓን ጳጳሳት አብያተ ምክር ቤት ሁሉም የመንፈሳዊ ማኅበራትና ገዳማት ከወዲሁ በመሰናዳት ለዚያ ለ2015 ዓ.ም ሲኖዶስ ቅድመ ዝግጅት እያካሄዱ መሆናቸው ገልጠው በዚያ ልዩ ሶስተኛ ሲኖዶስ መንፈስና የተወያየባቸው ያረቀቀው የፍጻሜ ሰነድ በጥልቀት በማጤንና በመመራት የሚከናወን በመሆኑ ይህ 14ኛው ሲኖዶስ ከባዶ የሚጀምር አይደለም እንዳሉ የቅድስት መንበር መግለጫ ያመለክታል። ወደ ሁሉም የካቶሊክ ብፁዓን ጳጳሳት አብያተ ምክር ቤት የተላለፈው ረቂቅ በወቅታዊው ዓለምና ሁነት የሚገኘው ቤተሰብ ሁኔታ በጥልቀት የሚናገርና ከዚህ የቤተሰብ ተጨባጭ ሁኔታ በመንደርደር የተለያዩ አስተያየቶችና ሐሳቦችም ጭምር እንዲቀርቡ የሚያበረታታ መሆኑ የገለጹት ብፁዕ ካርዲናል ባሊሰሪ አክለው ሕዝበ እግዚአብሔር ወቅታዊው የቤተሰብ ሁኔታ የህብረተሰብ ጭምር ተጤኖ በሐዋርያ ግብረኖላ አማካኝነት ተገቢ ኩላዊ መልስ እንዲሰጥበት ያለው ፍላጎት ጋር እያደረገ ነው። ስለዚህ በተለያየ ችግር የተጠቁትን ቤተሰቦች ለመደገፍና ያጋጠማቸው እክል ካቶሊካዊው እምነት መሰረት ምላሽ ሰጥቶ የዚያ የክርስቲያን ቤተሰብ ደስታ ተስፋና እምነት ዳግም ህይወት እንዲዘራ የሚያግዝ መሪ ሐሳብ የሚሰጥ ሲኖዶስ እንደሚሆን ነው እንዳሉ የቅድስት መንበር መግለጫ አስታወቀ። በረቀቀው ሰነድ የቀረቡት አበይትና አንገብጋቢ ጥያቄዎች የተለያዩ የቤተ ክርስቲያን ክፍሎች የቤተ ክርስቲያን ህይወት የሚያካትት ይህም በዓለማውያን ምዕመናን በገዳማውያን መካከል ጽኑ ትብብር ለማነቃቃት የሚደግፍ ነው። ስለዚህ የረቀቀው ሰነድ ዓለማውያን ምዕመናን ገዳማውያን የመንፈሳዊ ማኅበራት ቴዎሎጂያ ቅዱሳት ምስጢራት ጭምር የሚመለከት ረቂቅ መሆኑ የብፁዕ ካርዲናል ባሊሰሪ መግለጫ የጠቀሰው የቅድስት መንበር መግለጫ አያይዞ በተሰብ የተደቀነበት በውስጡ የሚያጋጥመው ችግር ሁሉ ቀርቦ በመለየት እንዲቀረፍ የሚያግዝ መንገድ የሚጠቁም መሆኑ አስተውቀዋል። ሁለተኛው የቫቲካን ጉባኤና ወንጌል የቤተሰብ ብሶል ናቸው። ስለዚህ የቤተሰብ ሙላት ጥሪና ተልእኮ የሚጠቁም ብሶል መሆን ብዙ ካርዲናል ባሊሰሪ ገልጠው ምስጢረ ተክሊል ቃል ኪዳን ያለው ክብር ዋጋ የማይፈታና እግዚአብሔር ብዙ ተባዞ ሲል የሰጠው ኃላፊነት ያለው ክብር ዋጋ ጭምር በሁሉም ዘንድ ግንዛቤ እንዲያገኝና ይህ ደግሞ በአሁኑ ወቅት ያጋጠመ ካለው የወሊድ ቁጥር ማነስ ጋር አጣምሮ የወሊድነት ክብር ዋጋ እግብር ላይ ማዋል እምነት ማስተላለፍና የህይወት ባህል ያጠቃለለ ህብረተሰብ የሚደግፍና የፖለቲካው ዓለም ሳይቀር ህይወት ባህል የታነጸ እንዲሆን የሚደግፍ ነው እንዳሉ የቅድስት መንበር መግለጫ ሲያመለክት እንደ አውሮፓውያን አቆጣጠር ታህሳስ 28 ቀን የሚከበረው የቅድስት ቤተሰብ ዓመታዊ በዓል የካቶሊክ አብያተ ክርስቲያን ምዕመናን መንፈሳዊና ገዳማውያን ማህበራት ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቺስኮ እንዳሳሰቡትም ስለ ሲኖዶስ የሚጸለይበት አብይ በዓል እንዲሆን በማስተጋባት የሰጡት ጋዜጣዊ መግለጫ እንዳጠቃለሉ የቅድስት መንበር መግለጫ አስታወቀ።
ዜና እዚህ ሊያበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።